አርማጮቻችን ቀደም ብለን እንደገለጽነው አሁን የጥያቄና መልስ ጊዜ ኖረናል። እንግዳችን አሁን በቴሌፎን መስመር ከኛ ጋር ይገኛሉ። የዛሬው እንግዳችን ሻምበል አለበላ ማር ይባላሉ። ሻምበል አለበላ ተናስተልኝ በኢትዮጵያነት ሬዲዮ ቃለ መጠይቅ ለማድረግ ባቀረብነው ጥያቄ መሰረት በሰዓቱ በመገኘቶ በአርማጮቻችን በሬዲዮ ዝግጅትና በራሴ ስም ከበረ ምስጋና ያቀርባለሁ። ወቀጣው ወደ ጥያቄና መስነ ሻገራለን ይስማዋታል ተናስተልኝ ለኮሎኔል ሻምበል ራቴ ይቅርታ ሻምበል አለበል ወይ ኮሎኔል ይቅርታ ኮሎኔል አለበል አማራ ይቅርታ በጣም ይቅርታ
እሺ አይ ምንም አይደለ አመሰግናለሁ እኔም ለዚህ ቃለ መጠየቅ በሬዲዮናችሁ ስለአቀረባችሁና ስለጋበዛችሁኝና ሐሳቤን ለህዝብ እንዳካፍል ስለአደረገ ድልን ስለተጣጣችሁ በጣም አመሰግናለሁ።
እሺ ኮሎኔል አለበል አማራ እንግዲህ በዚህ በሶሻል ሚዲያው የሚተላለፉትን ዜናዎች የሚከታተላሉ ኢትዮጵያ ጉዳይ በየጊዜው ምስቅልቅሉን የሚያወጡ ኃይሎችም አሉ። በተለይ ደግሞ አንዳንድ ታሪካዊ ሆኑ ግንዛቤዎችን ይዘን ያለፍናቸው ነገሮች እንደገና እየተነሱ ውይይት እየተደረገባቸው ነው። ለዛሬው ለመጀመሪያ ጥያቄ ማነሳው ሰሞኑን በሚዲያ ላይ አንድ ነገር እየተነገረዋል። ይኸው ምንድነው? በግንቦት 7 የዛሬ 8 አመት ገደማ ከደጋፊዎቹ $500 በሚሰበስብበት ጊዜ አንድ ቃል ገብቶ ነበር። ይኸውም ቃሉ በ6 ወር ውስጥ ሚሊሊክ ግቢት ታገኙናላችሁ የሚል ጥሪ ነበር፣ ምላሽ ነበር የሰጠው። ይሄን ተስተካክሎ አዲስ አበባ አንድ መፈንቅለ መንግስት ሙከራ ተደርጎ ነበር። የበዛ መፈንቅለ መንግስት ሙከራ ለመክረት ተደረጉ መኮንኖች አሉ። ጣፈንታቸው እንደሆነ ማናቀም ግን ይሄንን መፈንቅለ መንግስት እኔ ነኝ ያጠናቀርኩትና ቢከሽም የኔ ስራ ውጤት ነው አለሁበት እጄ ብሎ ሰሞኑን የድንቦት 7 አመራር ተጠሪ ከሆኑት አንዱ በሰፊው ገልጸውታል። እርሶ በዛ ጉዳይ ላይ ስለነበሩበት መሸማያት መኖር ምስክርነት መስጠት ስለሚቻል እስኪ ሰፋ አድርገው ይንገሩ ለኢትዮጵያ አድማጮችም ሆነ ለዓለም የሚከታተለው ይሄ ነገር እውነትነቱ ምን ያህል ነው? ድንቦት 7 ያጠናቀረው ያን መፈንቅለ መንግስት
እሺ አመሰግናለሁ። እንግዲህ ያው እኔም በተለያየ ጊዜ ይሄን ጉዳይ ሰማዋለሁ ከተለያዩ ሰዎች እና በተለይ ደግሞ አሁን ከተከፍካቸው የድርጅት ሰዎች አመራሮች በተደጋጋሚ የዛ ድርጅት የባለቤትነት ጉዳይ የኛ ነው የሚል ነገር በተደጋጋሚ ሰማለሁ። ከዚህ ቀደም የን ጉዳይ ለአንድ የሶሻል ሚዲያ ጋዜጠኛ ወይም ደግሞ ቃለ መጠይቅ ላይ በግልጽ ለማስቀመጥ ሞክር ያለው እንግዲህ ጉዳዩ ያው ቀደም ተብሎ ከ8 አመት በፊት የተጀመረ ስራ ነው። ያ ስራ በዋነኛነት ባለቤቶቹ አሁን በስር ላይ የሚገኙ እና ከስርም ውጭ አሉን የተወሰኑ ሰዎች አለን። በጣም ጥቂት ሰዎች በጋራ ሆነን ለረጅም ጊዜ ስንመክርበት እና ስንዘክርበት የነበረ የስራ ነው። ምናልባትም በዋነኛነት ወደ ድርጅት ወይም ወደ ተደራጀ አስተሳሰብ የገባ ነው በ1997 ምርጫ ፍጻሜ በኋላ ነው። ምክንያቱም ምርጫው ብዙ ነገሮችን በኢትዮጵያ ውስጥ ስለለወጠና የወያኔንም ጸረ ህዝብነትና አምባገነንነት ጸረ ዲሞክራሲያዊነትና ፍጹም የሆነ በዛ ሀገር ላይ አገዛዙን በኃይል ለማስቀጠል የመጨረሻው መልኩና መገለጫው ሆኖ ስለገኘ ነው። ያን ፍርሃት መቀየርና መለወጥ እንዳለበት ፍርሃቱን በመለወጥና በመቀየር ደግሞ በተለይም ደግሞ ውስጥ የነበርን ሰዎች የአማራ መኮንኖችና የአማራ ምሁራኖች በጋራ ሆነን ይሄንን ስራ ማክሸፍ አለብን። የጥራቱ ዋነኛም የጥቃት ሰለባና ኢላማ የአማራ ህዝብ ስለሆነ እና ያንን ሁኔታ ደግሞ በሚገባ ስለተረዳና ስለተሳወቀ በጥንቃቄ ውስጥ ለውስጥ ሰፊ አደረጃጀት አድርገን ስራቱን መቀየር አለብን የሚል እንቅስቃሴ ነው ከ97 ጀምሮ ያደረግነው። ራስን የቻለ በጣም ሰፊ እቅድ የኦፕሬሽን የጥናት እና የተለያዩ እቅዶች የነበሩት ስራ ነው። በነገራችን ላይ ያው ብዙ ጊዜ መፈንቅለ መንግስት ይሉታል እኛ ግን መፈንቅለ መንግስት አልነበረም ያጥራ መፈንቅለ መንግስት ነው እንደሚገባኝ አንድን በስልጣን ላይ ያለ ቡድን ወይም ደግሞ ግለሰብ አስወግዶ የግለሰቡን ወይም የቡድኑን ስልጣንና ኃይል መቆጣጠር መቀማት ነው እና መልሶ ስልጣኑን መያዝ ነው እና እንደዛ አይነት አላማ አልነበረንም የኛ አላማ በስልጣን ላይ ያለውን ኃይል ወይም መንግስት በኃይል በማስወገድ የተሻለ ህዝባዊ የሆነ መንግስት የሚመሰረትበትን ሁኔታ ማመቻቸትና በኢትዮጵያ ውስጥ ያሉ የተለያዩ የህብረተሰብ ክፍሎችና አካሎች ተመካክረው ዘክረው የሚያቋቁሙት እውነተኛ የዛን ሀገር የወደፊት ዕጣ ፈንታ የሚወስን ስርዓት የመተካት ሰፋ ያለ አላማ የነበረን ስብስቦች ነን እንጂ እንዲሁ ዝም ብሎ ወንበር ለመቀማትና ለመሻማትም የታሰበ አልነበረምና መፈንቅለ መንግስት እየተባለ የሚወራውም በመሰረተ ሐሳቡ እኛ ከነበረን አስተሳሰብ በጣም የማይሄድና ተገቢነት የሌለው ነውና ህዝባዊ አብዮት ወይም ህዝብ ለውጥ ለማምጣት ነበር እንቅስቃሴያችን። ምክንያቱም መፈንቅለ መንግስት ቢሆን ኖሮ እንደዛ ሰፊ የሆነ ስራ እና ደረጃጀትም አይጠይቅም ነበር። በጣም በተወሰኑ ምርጥ በሚባሉ አካሎች የተወሰነ ወንበር ላይ ያለን አንድ ሁለት ሶስት ግለሰቦችን በማስወገድ ስራው ሊሰራ ይችል ነበር። ያ ግን መሰረታዊ የሆነው ለውጥ እንደማያመጣ ስለምናቅና ስለገባን አጠቃላይ ስራቱን በማስወገድና ሌላ አዲስ ስራት በመመስረት ላይ ያለን እንቅስቃሴ ነው ነበርንና ያን ሁኔታ እንግዲህ ከዛ ጀምሮ ስንሰራ እና ያጠናከርን መተን መጨረሻ ወደ ተሻለ እድገትና ለውጥ በምንቀርበት ሰዓት የሪሶርስ ችግር ከፍተኛ ደረጃ ገጠመን። ምክንያቱም በጣም ብዙ ሰው ነው ሞባይላይዝ አድርገን ነበር ብዙ አካባቢዎችንም ሸፍነን ነበር በጣም ብዙ ስራ ሰርቶ ስለነበር መጨረሻ የሪሶርስ ጉዳይ በጣም ያነቀን ሲመጣ የኔ ሪሶርስ ሊያግዘን የሚችል የተወሰነ ኃይል የተደራጀም ያተደራጀም ኃይለ ማነጋገር አለብን ብለን ብዙ ሰዎችን አነጋግረናል ብዙ ድርጅቶችን ምናምናቸውን አነጋግረናል እና በዛን ጊዜ አነጋገርናቸው ግለሰቦችም በተወሰነ ገዛም ያረጉልን ሰዎችም አሉ ቡርኖችም እንደዛ አሉ ራሳቸውን እስካሁን ያላስተዋወቁ ይሄን ድጋፍ አደረግን ያላሉና በዛን ጊዜ እንግዲህ ከቀረብናቸው ቡርኖች አንደኛው የግንቦት ሰባት ድርጅት ጥቂት አመራሮች ናቸው ማለት ከሁለት እና ከሶስት የማይበልጡትን ነበር ያነጋገርናቸውና እነሱም በዛን ጊዜ የኛን እንቅስቃሴ በሪሶርስ ለመደገፍ ዝግጁ ሆነው በዛ መንገድ ነው አፕሮች ያደረግናቸውና የተደራረግነውና ሁለት ጊዜ ያልበለጠ ግንኙነት ነበር። እንግዲህ በዛ በኩል ያደረጉት የተወሰነ አስተዋጽኦ አለ አጥዋጽውን መካድም አይገባም ምክንያቱም ይሄ ታሪካዊ ሁኔታ ስለሆነ የተወሰነ የሪሶርስ ገንዘብ አቅም ሰጥተዋል። ከዛ ውጭ ያለው በተለይ ሀገር ውስጥ የነበረው የፖለቲካ እንቅስቃሴውና አመራሩ የወታደራዊ እንቅስቃሴውና አመራሩ አጠቃላይ ቅዱ ኦፕሬሽናል ቅዱ ሁሉ በራሳችን አቅምና በራሳችን ውሳኔ የተደረገና ሲደረግ የነበረ ነገር ነው። እንግዲህ ያንድ ድርጅት ባለቤት ነኝ የሚል አንድ አካል በቅዱ ሁሉ ጀምሮ በአመራሩን በሁሉም ነገር የተሳተፈና ቀጣ አመራር የተሰጠበት መሆን አለበትና ራሱን የቻለ ሀገር ቤት ይሄንን ኃላፊነት ወስዶ የሚንቀሳቀስ ህጋዊ አካል ነበረ። እንዲያውም ያ ህጋዊ አካል ሁለት ቡድን ነው። አንድ የሲቪል ቡድን ነበረ በሲቪል በጣም ጠንካራ የሆኑ የአማራ ወጣቶች የሚመራ ሌላው ደግሞ የዚህ የሚሊተሪ አርሚድ የሆነው ግሩፕ ነበር። እሱም በሌሎቹ የሚሊተሪ ኦፊሰሮች የሚመራ ሁለቱን በማቀናጀት ነበር በመጨረሻ ወደ ጥሩ መልክ ይሄድ ነበርና እንግዲህ በዛ አጋጣሚ እነሱ የሪሶርስ መነካካት ተፈቷል መጨረሻ ላይ በጣም መጨረሻ ላይ ማለት ይቻላልና እንግዲህ ይሄንን ሁኔታ ይመስለኛል እንግዲህ ሚዲያውም ወያኔም በዚህ አጋጣሚ የግንቦት ሰባትን ስም ያወጣ ተጣጥሶ ማን ደጋግሞ ስለተከፈ ይሄንኑ በመጠቀም ይመስለኛል አሁን ተቀላላ ስራው የኛ ነው ወደሚል ነገር እየተሄደ ያለ። ግን ይሄ ታሪካዊ ሁኔታዎች ስለሆኑ የነሱንም ሚዛን መጠበቅ ይገባል። ነገር ግን የባለቤትነት ጉዳይ ግን የነሱ ሳይሆን የሌላ አካል መሆኑን በዚህ አጋጣሚ ላረጋግጥልህ ፈልጋለሁ።
አይ በጣም ጥሩ ጥሩ ኮሌጋ አለበል። እንግዲህ ይሄ ካሁን ቀደም የሰጡት ምላሽ ሆነ በውይይት ያሰጧቸው ማብራሪያዎች የዛሬውም ቢሆን በቂ መሰለኝ። የጉዳው ባለቤት ህይወታቸውን ለመሰዋት የተዘጋጁ ኢትዮጵያን ወደ ተሻለ አስተዳደር ለማሸጋገር የተወጠነ እንደነበር ነው። በውጭ ያሉ በዲያስፖራው እንግዲህ ያሉ ድርጅቶች ደግሞ ለራሳቸው ሁሉና ይሄንን ትግባር አለንበት ብሎ ቢሉ መሟገትም አያስፈልግም። እንግዲህ ከዚህ የበለጠ ሀቅ ሊቀርብ አይችልም። መልካም ነው። ወደሚቀጥለው ጥያቄ እንሸጋገር። ሁለተኛው ደግሞ ጥያቄ እንደዚሁ ከዚህ ከግንቦት ሰባት ጋር ተያያዘ ነው። በዓለም ውስጥ ተበትነው አሁን የግንቦት ሰባት አመራሮች አንዳንድ ማብራሪያዎች በሚሰጡበት ጊዜ ያፈልምታም ይሆን ይችላል። በተለይም ግንቦት ሰባት እንደምናውቀው ከልዩ ልዩ ነጻ አውጪ ድርጅቶች ጋር ተቃቅፎ ነው የሚሰራው። አፋር ነጻ አውጪ ድርጅት ጋር ይሰራል፣ በግንባር አብሮም ግንባር ፈጥሯል፣ ከኤልኤፍ ጋር፣ ከሲዳማ፣ ከሌሎችም ጋር። የአማራው ጉዳይ በሚነሳበት ጊዜ ግን የመረረ ጥላቻ ነው ያለው። አማራው መደራጀት ይቃወማል። እርግጥ አማራው መደራጀቱና ለህልውናው ትግል ማድረጉ ለነ የግንቦት ሰባትን አመራር ኤፍሬም አደጎን አበበ ቦጋለን ወይንም እናምን ዘለቀ ወይንም ፕሮፌሰር ብርሃኑ አይጠይቅም። በራሱ ህልውና ላይ የራሱ ነው ወሳኙ። ግን ይሄን የከረረ አቋም ከሌሎች የጎሳ ድርጅቶች ጋር አብረው እየሰሩ የአማራው መደራጀት ለምንድን ነው አምሮ የሚታገሉበት ምክንያት? ሰሞኑን በአውስትራሊያ እንደተደመጠው ከሆነ በተለይም ለማሁም አንድ ከቤልጅየም የሚገኘው ማቦጋለ የግንቦት አመራር ይሄን ነገር አክረረው በአማራው ጉዳይ ላይ የጥላቻቸውን ገልጿል። ለምንድን ነው ይሄን እንዲቀጥል የምንፈቅድበት ምክንያት ምን ማድረግ አለበት?
አዎ እኔም ጉዳዩን ያው ተከታትየዋለሁ። ከምን ተነስተው እንደዛ አይነት የአማራን መደራጀት ስትሬስሊ የመቃወምና የማውገዝ ስራ ውስጥ እንደሚገቡ ብዙም አይገባኝም እኔ። እንዲያውም የአማራው መደራጀት በኢትዮጵያ አንድነትና በኢትዮጵያ ስም ለቆሙ ኃይሎች ትልቅ ድጋፍ እና ብርታት ይሰጣል ብዬ ነው የማምነው፣ ለዓላማ እስከቆሙ ድረስ። ቢኮዝ የአማራ ብሔርተኝነት ከኢትዮጵያዊነት ጋር የታረቀ ነው። ምንጊዜም የተጣላ ብሔርተኝነት አይደለም። የኦነግ ብሔርተኝነት የኦብነግ ብሔርተኝነት ከኢትዮጵያ ጋር የተጣላ ብሔርተኝነት ነው፣ እኔ እስከማውቀው ድረስ እስካሁን ድረስ። እና እነኚህ ሰዎች የኢትዮጵያን አንድነትና ሉዓላዊነት የተቀበሉና ለዛም የቆሙና የሚታገሉ ከሆነ የአማራው ብሔርተኝነትም ለዚህ ትልቅ እገዛና ጉልበት የሚሰጥ ስለሆነ ከማንም በፊት እና በላይ የአማራን መደራጀት በመልካም ነገር መመልከትና ማየት የሚገባቸው ይመስለኛል። ለዓላማ ከሆነ በትክክለኛ ለዛ ሀገር አንድነትና ለሉዓላዊነት የቆመ ማንኛውም ኢትዮጵያዊ ድርጅት የአማራውን መደራጀት እጅግ በጣም በመልካም ሁኔታ ማየት አለበት። ብዙዎቹ የአማራ ያልሆኑ የተለያዩ ምሁራኖችና የተለያዩ ሰዎች ይሄን ጉዳይ በጣም በፖዚቲቭ ሲመለከቱት ነው የማየው። ጥሩ ነው እናንተ ከተደራጃችሁ ዙሮ ዙሮ አማራን ለመገንጠል አማራን አገር ለማድረግ ሳይሆን ከሌሎቹ ህዝቦች ጋር ብሔር ብሔረሰቦች ጋር በመተባበር ኢትዮጵያን ለመመስረት ትልቅ ጉልበት ይኖራችኋል እና በርቱ ነው የሚሉን እና በጣም ትክክለኛ ናቸው። እና ግንቦት ሰባት ሰዎች ይህንን የአማራ መሰባሰብ በከፍተኛ ደረጃ እንደ አንድ ትልቅ ስራ አድርገው እየቀሰቀሱበት እንዳለ እየተመለከትን ያለ ነው። እኛም የአማራ ህዝብ በተለየ መንገድ ጥቃትና ውርደት እየደረሰበት ያለ ህዝብ ስለሆነ ራሱን ለመከላከል መደራጀትና በሀገሩ ጉዳይ ላይም የበኩሉን አስተዋጽኦ እንዲያበረክት ተግተን የምንሰራ ሰዎች ይህን ጉዳይ ዝም ብለን የምናልፈው ነገር አይሆንም። ከምን አንጻር ተነስተው ነው ይህን ጉዳይ እያራመዱ ያሉ የሚለውን ነገር በሚገባ መመከትና እውነቱን መንገር ያስፈልጋል። ይሄ የጎንዮሽ ትግል ነው። ይሄ ወያኔን ከመታገል በላይ ለምን ተቃዋሚ መታገል አስፈለገ የሚል ጥያቄ ሊነሳ ይችላል። መታወቅ ያለበት ግን እነሱ ናቸው ይሄን ነገር እየጀመሩት ያሉ። ዝም ብለው ወያኔን በመታገል የአማራ መደራጀት ሳይነኩ ቢያልፉ ጥሩ ነበር። እኛም አማራውን በማደራጀት እና አማራውን ኃይል በማጠናከር ወያኔን በማስወገድ እነሱንም እንደ አንድ ወገን እና አጋር አድርገን ለመሄድ እንንቀሳቀስ ነበር እና እነሱ ይሄን ጉዳይ በቀዳሚነት የእኛን መደራጀት እያወገዙት እስካሉ ድረስ እኛ ደግሞ እነሱ ትክክለኛ እንዳልሆኑ አሁንም ማሳየት ያለብን ይመስለኛል። እኔ እንደሚመስለኝ ከሆነ አንደኛ ያማራ ህዝብ አሁን በዚህ በተለይ ደግሞ በሁለት አመት ውስጥ ከፍተኛ የሆነ የመደራጀት የመነሳሳት የመንቃትና የመታገል ተፈላጊውን መስዋዕትነት ሁሉ እየከፈለ ነው ያለው። በግልጽ አማራነት ከፍ ብሏል። የሚደርስበትን ጭቆናና ልዩ ጥቃት ሁሉ ህዝቡ ተረድቶትና ተገንዝቦት ይሄንን ለመከላከል ከወያኔ ጋር ወደ ትክክለኛና እውነተኛ ወደ ሆነ ተጋድሎ ገብቷል። ስለዚህ ይህ የአማራነት ብሔርተኝነትና የበላይነት በዋነኛነት በራሱ በአማራ ልጆች በአማራ ኃይሎች ያለው እምነት እየተነከረ ስለመጣ ይሄ ደግሞ እንደ ግንቦት ሰባት አይነቶች ድርጅቶችና በተለይ አማራሮቻቸው በዚህ ከአማራ ብሔር ውጭ ሆኑ ስለሆኑ በብዛት ትንሽ የመደናገጥና የመፍራት ነገር የታየባቸው ይመስለኛል። እነኚህ ሰዎች እኔ የምለው የአማራውን ትግል እንዳለ ተቀብለው የበለጠ ግን በአካባቢያቸው በትውልዳቸው አካባቢ ስራ ቢሰሩና ህዝቡን ቢያነሳሱ ያቺ የምንመኛት ኢትዮጵያን ለመገንባት የተሻለ ጉልበት ሊኖር ይችላል ብዬ አምናለሁ። እኔና ጓደኞቼ እና ሌላው የአማራ ኃይሎች ሲታገሉ ሲንቀሳቀሱ ከሁሉም በላይ ወንድሞቻችን እህቶቻችን እያታገልን ነው። እነሱ እየታሰሩ እየተገረፉ እየደሙ እየቆሰሉ አይዟችሁ በርቱ ይላል። በየአካባቢያችን ሰፊ ስራ እየሰራን ነው። ለዚህ ውጤትና ድል የበቃ ነው እኔ ብቻ ሳይሆን ሌሎችም የአማራ አክቲቪስቶች የአማራ ታጋዮች በየቦታው መስዋዕት የሚከፍሉ ሁሉም መረው ከወያኔ ጋር የራሳቸውን ቤተሰብ ጭምር ወደ ትግል አስገብተው ነው እየሰሩ ያሉ። ስለዚህ ማንኛውም የድርጅት አመራር ካለበት ከራሱ አካባቢ ከራሱ ቤተሰብ ከራሱ ወንድምና እህት ጨምሮ ወደ ትግል ማስገባት አለበት። በዚህ መንገድ ከሆነ በጣም ትክክለኛና እውነተኛ የሆነ ስራ ይሰራል ተብሎ ሊታሰብ ይገባል። ከዛ ውጪ ግን ዝም ብሎ የሌላን አንድን አካባቢ እንቅስቃሴ የራስ መጠቀሚያ ለማድረግ የሚደረገው እንደውም ከዛ አካባቢ አልፎ እንዲሁ በአለም ደረጃ በደንብ ፋይናንስ አድርጎ ራስን በደንብ አድርጎ አቅዶ የሚደረግ የፕሮፓጋንዳ ስራ በጣም ክሽፈትን ወይም ውርደትን የሚያመጣ ነው እንጂ የሚጠቅም መስሎ አይሰማኝም። አሁንም በዚህ የመቀጠሉ ጉዳይ እየታየባቸው ስላለ ይህን ነገር አቁመው ይሆናል በሚሉት መንገድ መሄድ አለባቸው። ከአማራ ኃይሎች ጋር ይበልጥ መቀራረብና መደጋገፍ ሂደቱን በተቃላ በፖዚቲቭ መመልከት ያለባቸው ይመስለኛል። ከዚህ በኋላ ምንም የሚመለስ የአማራን ከስቃሴ አለመኖሩን በሚገባ ማየትና መረዳት የሚገባቸው ይመስለኛል።
እሺ አመሰግናለሁ። እዙ ላይ ስላክል አንድ ነገር ይሄ ጥላ ይሄ አብዛኛው ጊዜ አመራሮቹ በሚነስተነሰው የሚናገሩ በመግለጫቸው ላይ ሻቢያን አመሰግናሉ ሻቢያን ሾማሉ ይክባሉ እና ምናልባት አማራው በዚህ በኢትዮጵያን ህልውና በሚመለከት የሚያነሳቸው ጥያቄዎች አንዱ ማዕከላዊ ጉዳይ ከሻቢያ ጋር ያለን ሁኔታ ነው የሚመለከተው። እና ግንቦት ሰባት ምሽጉም ምንም ከሻቢያ ጋር እንደነበር ብዙ ተናግረው ገልጸዋል። አሁንም እንደዛ ነው። ባሁን በቅርቡ እንኳን አተወሰረም ካደቦ ሄነኑ በአውስትራሊያ አረጋግጠዋል እንደ ሻቢያ የሆነ ወዳጅ የለንም የሚል ነገርና ይሄ ቅራኔ መሰረታዊ ቅራኔ ነው የሚሉ አሉ። ስለዚህ ላይ የሚሰጥ አስተያየት አለ። አማራው በኤርትራ ጉዳይ ኤርትራ ላይ ምን ተነስተው የሚደረግ ትግል የህልውናችን ጸር ነው ብሎ አቋም ያዘ ወገን ስለሆነ ኢትዮጵያዊነት ማጠቃላይ ይሄን አይቀበለው እና ይሄ ሊሆን ይችላል ቅራኔ ነው ሲያስፈጣ
እንግዲህ እኔ ማምነው ከሁሉም በላይ የኢትዮጵያ ህዝብ ነው እኔ ለቆንኩበትና ማነቃውን ህዝብ ያማራ ህዝብ ነው ማምነው እና ትግሉ መደረግ አለበት ብዬ ማምነው እና ለውጥ ሊመጣ የሚችለው በዚህ ህዝብ ውስጥ የሚደረግ እንቅስቃሴ ነው። ይሄንን አሁን ከሚደረገው የተለያዩ አማራ ውስጥ ቢደረጉ እንቅስቃሴዎችን ከሱ መማር እንችላለን። ሁሉም የ ጀግኖች በየቦታው በተለይ በጎንደርም በጎጃም አካባቢ የከፈሉት ያለው ዋጋ በሻቢያ እየተረዱ እየታገዙ አይደለም። በሱዳን እየተረዱ እየታገዙ አይደለም። በራሳቸው በጎበዝ አለቃ እየተደራጁ ነው ወያኔን እያንቀጠቀጡ ያሉ። ስለዚህ መተማመንና መነካት ያለብን ማመስገንም ያለብን ይሄንን በተጨባጭ በተግባር ዋጋ እየከፈለ ያለን አካባቢና ህዝብ ነው መሆን ያለበት እየማምነውና ብዙም ከኤርትራም ስለሚያያዝ ነገር ከሌላም ስለሚያያዝ ነገር የሚኖር ድጋፍ ይኖራል በቅርነት ከታሰበ። ነገር ግን እንደዋና ወሳኝ አርገን ሌላ ሻቢያን በኢትዮጵያ የማስወደድ ወይም ደግሞ ተቀባይነት እንዲኖረው የማድረግ ፕሮፓጋንዳ ለሎቢ ለማድረግ የተከጠረን ያስመስለኛል እኔ በበኩሌ ማለት ነው የሚደረገው ነገር ሻቢያን እኔ በሚገባ አውቀዋለሁ አንዳንዶቹ ከኔ በላይ የሚያውቁት አይደለም ሻቢያን ብዙ ተነጋግር ያለው ከነሱ ጋር በብዙ ጉዳይ ላይ በተግባር አይቻቸዋለሁ አውቃቸዋለሁ ነገር ግን ለኢትዮጵያ አንድነት በተለይ ለሚደረገው ትግል ለአማራ ነጻነት ለሚደረገው ትግል ሻቢያ ይጠቅማል ብዬ እኔ አላስብም because የኢትዮጵያን አንድነት የአማራ መጠናከር በሻቢያ በኩል ትልቅ ስጋት አለ አማራው ከተጠናከረና ስልጣን ከያዘ የኢትዮጵያ አንድነት ከተጠናከረ የባህር ጥያቄ ነገ ከነገ በኋላ እንደሚነሳ በሚገባ ያውቁታል የኤርትራ የሉዓላዊነት ጉዳይ ሊነሳ እንደሚችል በሚገባ ያውቁታል ይሄንን ዝም ብዬ ማወራው ሳይሆን ከነሱ ጋር በነበረኝ አታችመንት በደንብ የደረስኩበት ድምዳሜና ያወቅኩት በማስረጃ የማስደግፈው ሀቅ ስለሆነ ነው because ይሄንን አመለካከት ከና በትምህርት ቤት በህፃኖች ጀምሮ እየሰሩበት ያለ በጣም ትልቅ ስራ ነውና እኛ በብሔራዊ ጠላትነት ወይም ደግሞ በብሔራዊ ጥቅምነት ግብጽን በከፍተኛ ስጋት እንደምንመለከታት ሁሉ ሻቢያም የኢትዮጵያን አንድነትና ጥንካሬ በተለይም ደግሞ ያማራው ወደ አማራር መንጣት በዛ መንገድ በብሔራዊ ስጋት ነው የሚመለከቱትና በተቻለ መጠን የሚሰጉትን ስጋት ለመቀነስና ያቺ ሀገር በሚፈልገው መንገድ እንዳትጠናከር በጣም ተግተው ይሰራሉ። ያን ማረግ የሚችሉ ደግሞ ልክ ተቃዋሚዎችን በእጃቸው ሲያስከቡ ነው። ራሳቸው እንደፈለጉ ይቆልፋሉ እንደፈለጉ ቁልፉን ይከፍታሉ። ስለዚህ በትክክለኛ እንደው ለሀገርና ለህዝብ ለወገን ከቆምነ ሻቢያ በኩል ያለው ነገር ከጥቅም ይልቅ ጉዳት ነው የሚመጣው። ሻቢያን በርግጥ አስገድደን በራሳችን ጥንካሬ በሚሰራው ስራ አስገድደን አቋሙን እንዲቀይር ፖሊሲው እንዲቀይር ማድረግ እንችል ይሆናል። ነገር ግን አሁን ባለው ሁኔታ የፖሊሲ ጉዳይ ስለሆነ ለተለያዩ ኃይሎች የሚኖረው አፕሮች አቀራረብም በዛው ልክ የሚመዘን ነው። እንግዲህ ስራው ውስጥ 16 17 የሚያንሱ ድርጅቶች አሉ። ካንድ ድርጅት በስተቀር እንግዲህ ሁሉም በብሔር የተደራጁ ድርጅቶች ናቸው። ይሄ በጣም ፕሮሞት ይደረጋል በብሔር መደራጀት። ሁለተኛ ደግሞ በጣም ዋናዎቹ ማለት ይችላል ከኢትዮጵያ መገንጠል የሚፈልጉ የኢትዮጵያን ሉዓላዊነት የማይቀበሉ ድርጅቶች ናቸው። እነዚህ ደግሞ የበለጠ ይደጋገፋሉ በብዙ ነገር በበጀት በአቀራረብ በብዙ ነገር የሚደገፉ ናቸውና የሻቢያን ጉዳይ እንደ ዋነኛ አጋርና ወዳጅ አርጎ መመልከት በጣም አስቸጋሪ ነው። እንደዛ ቢሆን ኖሮ እነሱ እንደሚያስቡት ቢሆን ኖሮ 17 አመት 16 አመት እዛ መቀመጥ ባላስፈለገ ነበር። because ተቃዋሚ ሁልጊዜ አጥቂ ነው መሆን ያለበት አጥቂ ነው እዛ ቁጭ ብሎ መከላከል የለበትም መመዘኛው እሱ መሆን አለበት። ይሄን በሚገባ ያውቃሉ እነሱ ሻቢያዎቹ በደንብ በስነ ስርዓት ያውቃሉ። ግን ወደሚሆነው ተከክለኛ መንገድ ተቃዋሚው እንዲገባ አይፈልጉም አይፈቅዱም። አንድ ሰው ሲወጣ ሲገባ በነሱ ቁጥጥር ውስጥና በነሱ ፍቃድ ብቻ እየተመዘነ ስለሚደረግ በዛ በኩል የሚያለው እንቅስቃሴ ተስፋ የሌለው ነገር ነው። ይሄ አሁን አይደለም ከዚህ ቀደም የተናገርኩት ነገር ነው ሌሎችም የተናገሩት ነገር ነው። የዛሬ አመት ሁለት አመት ሶስት አመትም እንደዛ ነው የሚቀጥለው ምንም ለውጥ የሚመጣበት ነገር አይደለምና ዋናው ትልቁ ነገር አገር ውስጥ የሚደረገው እንቅስቃሴ ከአገር ውስጥ የሚደረገው እንቅስቃሴ በተጨማሪ በሌላው በተለይ ደግሞ በምዕራብ ዓለም አካባቢ የሚደረገው የፖለቲካ ስራና የዲፕሎማሲ ስራ የበለጠ ከኤርትራ በላይ እንደውም ለውጥና ጫና ይፈጥራል በወያኔ ስርዓት ላይ። ከዛ ውጪ ግን የሻቢያ ጉዳይ በሁለት ነገር ነው። አንደኛ ከራሳቸው ኢንተረስት አንፃር ከፖሊሲያቸው አንፃር ፖሊሲያቸውን እስካልቀየሩ ድረስ የኢትዮጵያን ጥንካሬ በምንም ታምር አይቀበሉም። ሁለተኛ የአማራውን ወደ አመራር መምጣት ወይም ደግሞ መጠናከር እንደሱ ነው። ስቲል አሁንም ወያኔ ነው እየገዛ ያለ ብለው እኮ ያምኑም። የአማራው አስተሳሰብና የአማራው ቢሮክራሲ ነው አሁንም ወያኔን እየመረውና እያንቀሳቀሰው ያለ ብለው ነው የሚያምኑትና የሚያስቡት። እና ከነዚህ አስተሳሰብ አንፃር ከዛ አካባቢ የሚመጣው ነገር ጥቅምና ትርጉም አለው ብዬ አላምንም። የበለጠ አገር ቤት ባለው ሁኔታ ላይ ጠንክረን መስራት ነው ለውጥ የሚያመጣ። አሁን የታየው ነገርም እሱ ነው። ሁኔታው ለመናገር 16 ድጅት ዛ ተቀምጦ አንድ ጥይት እንኳን መተኮስ ሳይችል አገር ቤት የተፈጠረው በተለይ በአማራ በጎጃምና በጎንደር የተፈጠረው ሁኔታ ነው ወያኔን ያንቀጠቀጠው። ወያኔ በመረጃም እንኳን ሊቆጣጥረው ያልቻለው እንቅስቃሴ ኤርትራ ውስጥ ያለው ነገር ከሻቢያ በላይ ወያኔ በሚገባ ይቆጣጥረዋል በሚገባ የተለላ ድርጅቶቻቸው ከፍተኛ የሆነ የግንኙነት እንትን አላቸው ስራት አላቸው በተለያየ መንገድ በገንዘብም በዘርም በምንም አንድ ናቸውና ለዚህ ብዙ ማስረጃዎች ወደፊት መግለጽ ይችላልው ስለዚህ ዛካብ ያለው ነገር እንዲሁ ዝም ብሎ የመጫወቻ ካልሆነ በስተቀር ወደ ትክክለኛና እውነተኛ ወደ ሆነ ትግል የሚያስገድ አይደለም በዚህ መንገድ ሻቢያን ፕሮሞት በማድረግ ካምፔን በማድረግ የሚንቀሳቀሱ ሰዎችም ተሳትተዋል ነገ ከነገ በኋላ እርግጠኛ ነኝ ይፈታ እንደሚጠይቁ አልተራጠርም
በጣም ጥሩ ኮሎኔል ለበል በጣም እጅግ የጉዳውን ቁልፉን እንትን ነው ያገኙት ምክንያቱም ኢትዮጵያዊነት ከነሻቤ ጋር አጠነቀቀው ጉዳይ አለ ይህ ጉዳይ ያው ነገም ሰባት ናግቷል በእነሱ በኩል ይሄንን የኢትዮጵያዊነትን ትግል ማደናቀፍ የሚደረገው እንትን ዘላቂ ለማድረግ በየጊዜው ያነሱታል በዚህ ምክንያት ነው ሰሞኑንም በተደጋጋሚ ይሄንን የሻቢያንን እናመስግን ያሉ እንትን በየቦታው የሚናገሩ ለማንኛውም ይሄንን ጉዳይ መለከት ብዙ ስላልተሰራ በሌላ ጊዜ እንመለስበታለን ሐሳብ ካለዎት በሌላ ጥያቄ እንመለስበታለን ይሄንን አሁን ያነሱት ጉዳይ ዋና መሰረታዊ ጉዳይ ነው የኢትዮጵያን ወደፊት ዕጣ ፈንታ የሚወስን የኢትዮጵያዊነትን ትግል ማለት ነው አሁን ደግሞስ ወደ እርሶ ጉዳይ ልመለስና ያለችን ደቂቃዎችን አሉ ትንሽ ደቂቃዎችን እርሶን ካሁን ቀደም የኢትዮጵያነት ሬዲዮ እዚህ ሬዲዮ ማለቴ ነው ጥያቄና መልስ አድርገን ነበር የዛን ጊዜ በአማራ ዲሞክራሲያዊ ንቅናቄ ተጠሪነት ውይይት አድርገን ነበር እና አሁን ደግሞ ከዛ ከድርጅት ውስጥ እንደለሉ ነው እስከተረዳው ድረስ እርሶ ያብራሩት ካሉበትም በዛ ድርጅት ምንድን ነው አሁን ያለው ሁኔታ ከለሉም ለምን ለመተው ወሰኑ አሁንስ በአሁኑ ወቅት በምን አይነት ድርጅት ታቅፈው ይሰራሉ የድርጅቱንም አላማና ስምም ለመናገርና ማስተዋወቅና የሚሰራቸውን ስራዎች ማስረዳት ቢችሉ
መልካም ልክ ነው ከዚህ ቀደም ከ2-3 አመት አካባቢ በፊት ይመስለኛል ኢንተርቪው አድርጌ ነበር ከእናንተ ጋር በዛን ጊዜ የአማራ ዲሞክራሲያዊ ንቅናቄ አመራር ሊቀመንበር ነበርኩ። የአማራ ዲሞክራሲያዊ ንቅናቄን በ2010 ጥር ወር ላይ ነው የመሰረት ነው ከኔና ጥቂት ጓደኞቼ ሆነን ኤርትራ ውስጥ ነው በዋነኛነት የመሰረት ነው እና መስራቾቹ ከኤርትራ ውጭም አገር ቤትም የተለያየ ጎረቤት አገሮችም ነበሩ። በነበረን የተለያየ ግንኙነት ዘዴ ተጠቅመን መሰረተው ድርጅቱ መሰረተው በዋነኛነት ኤርትራ ውስጥ የመቆየት ጉዳይ እንደማያዋጣ ግምት አስገብተን በጣም ባጭር ጊዜ ከኤርትራ ምንወጣበትና የሰው ኃይላችንም የአመራር ብቃታችንም ከዛ አካባቢ ውጭ ለማድረግ ታርጌት ያደረገ ነበር። ይሄንኑ መሰረት አድርገን የነበረውን አመራርም በዚህ ያዘጋጀን አገር ቤትም ብዙ እጃችን አስገብተን ስራ ስንሰራ ቆየንና በ2012 ዓመተ ምህረት ይሄንን ስራ የበለጠ ለማጠናከር እኔ ወደ ውጭ ወጣው። ወደ ውጭ ከወጣው በኋላ እዛ የነበሩ አመራሮችን ወደ አገር ቤትና ወደ ተለያየ ቦታዎች እንዲሻገሩ ትልቅ ስራ እንሰራ ነበር። ይሄን እንቅስቃሴያችን በመናረግበት ጊዜ ያው አስተናጋጅ የነበረው የሻቢያ ስርዓት በተለያየ መንገድ ያው ይቆጣጠረው ስለነበር እንቅስቃሴውን እነሱ የነበረውን ሁኔታ ከዛ ከኤርትራ እንዳይወጣ በኃይል ገደቡት። ያ ትክክል እንዳልሆነ ከነሱ ጋር በጣም ረጅም ጊዜ ውይይት ሳደርግበት ነበር። በእነሱ በኩል መሰረታዊ የሆነው የድርጅቱ ቤዝ እዚህ መሆን አለበት፣ አመራሩም እዚህ መሆን አለበት፣ አንተም እዚህ መሆን አለብህ የሚል በጣም ትልቅ እንትን አላቸው። ምክንያቱም ቁልፉን እነሱ መያዝ ነው የሚፈልጉት። በእኛ በኩል ያስከክል እንዳልሆነ ሊሰጡን የሚችሉ የተለያዩ የበተለይ ሎጂስቲክ ድጋፍ አለ ያን ድጋፍ እንዲሰጡን ከዛ ውጪ ግን የፖለቲካ አመራሩንና በተለይ ኦፕሬሽናል ስራውን ለኛ ተውት እኛ ራሳችን እናካሂደዋለን ጉዳዩም የኛ ነው እናንተ ጉዳይ አይደለም በተወሰነ ደረጃ መወሰን አለባችሁ የሚል በጣም በትልቁ አለመግባባት ተፈጠረ። ከዛም አካባቢ ያሉ ልጆች የነን ጥያቄ ከፍ አድርገው አነሱት። መጨረሻ ዛካር ያለውን የተወሰነውን ኃይል ሄደ ወጣ በራሱ መንገድ የተወሰነውን በቁጥጥር ስር አዋሉት። ያ በሆነበት ጊዜ በመሃል ግንቦት 7 ገብቶ ከኛ ጋር የአማራ ዲሞክራሲያዊ ንቅናቄ ተዋህዷል ብለው ሌላ መግለጫ ወጡ። ያም ሌላ ችግር ነው። የሁለቱ የግንቦት ሰባት እና የሻቢያ መቀናጀት ነበር ተንኮል ነበረው። እሱም በሚመለከት ያው ትክክል እንዳልሆነ ዛም አካባቢያዱ ልጆች በምንም ታምር ያን እንደማይቀበሉ የደረሰባቸውን ሁሉ ነገር ተቀበሉ። ምግብ ሁሉ እስከመከልከል ተሄዶ ነበር። መጨረሻ እኛም በተለያየ መንገድ ያንን ክፍካፌ ስንቀዋወምና ስናወግዝ ስለነበረ ያ የተነከረ ሲሄድ እንደሚጎዳቸው ሲገባቸው ያው ዛካብ ያሉትን ሰዎች ዝም ብለው እንደ በቁም ስራ አድርገው ግን ዝም ብለው በካምፕ ወሰኗቸው። ያው የወጣውም ኃይል ወጣ። ያኔ ወጣውንና ሌላውን ኃይል ይዘን እኛ እኔ ደግሞ ከውጭኛ ያው ክፍካፌ ላይ ነኝ ነበር ነው። እንደገና ከተወሰነ ጊዜ በኋላ ከሁለት አመት በኋላ እንደገና ሁኔታውን ምናልባት ተረድተው ሊሆን ይችላል ብዬ በተለይ በዚህ በአማራው ላይ ተፈጥሮ በነበረው እንቅስቃሴ ሻቢያዎቹ የፖሊሲ ለውጥ እንዲያደርጉ የአማራው እንቅስቃሴ አሁን ከሁሉ በላይ ከመቼውም ጊዜ በላይ በጣም ከፍ ብሏል። በአማራው በኩል ሻቢያ ፖሊሲ ካስተካከለ አብሮ ለመስራት ዝግጁ ነው ፍላጎት አለውና እናንተም ይሄን ተገንዝባችሁ ለኛ እንቅስቃሴ ይቻላችሁ ድጋፍ ስጡ ካልቻላችሁ ደግሞ አጋርኩኑ በሚል ነበር የተነጋገርኩት። ብዙ ውይይት አድርገናል ከውጭኛ በነሱ ከውስጥ ካሉ ከሻቢያ ከፍተኛ ሰዎች ጋራ። ነገር ግን ያው ሁኔታው ከጃቸው እየወጣ እንደሄደ ስላወቁትና ስለገባቸው ነገሩን ከኔ ጋር በነበረን ውይይት የመቀበል አዝማሚያ ነበራቸው። በሌላ መንገድ ግን ውስጥ ለውስጥ ሌላ ተንኮል በመስራት እዛ አካባቢ አሁንም የአማራን እንቅስቃሴ ለመቆጣጠር የመሞከርና የመፈለግ እዛ ባሉ ልጆች አማካኝነት ሰፊ ስራ ሰሩ። ይህን በደረስንበት ጊዜ እኛም የመጨረሻ እርምጃ ወስደን የጠቅላላ የድርጅቱን እንቅስቃሴ በአገር ቤትና በውጭ ያለውን እኛ ስለምንቆጣጠረው ይሄን ኃይል ይዘን ከሌሎቹ ሁለት የአማራ ድርጅቶች ነበሩ። የቤት አማራ ያው የሚታወቅ ድርጅት ነው። ሌላ ደግሞ የአማራ ህዝብ መድህን ድርጅት የሚባልም አዲስ ድርጅት ነው። ግን ሰዎች የቆዩ ፖለቲካ ውስጥ የነበሩ ሰዎች ናቸው በጣም ተንካሮች። እነሱን ጨምረን ሶስት ድርጅት በመሆን ሰፊ ውይይት አድርገን በፕሮግራምና በመሳሰለው ነገር በጥልቀት ከተወያየን በኋላ የሶስታችን ድርጅት አዋሃደን አንድ ቤተ አማራ መድህን የሚባል ድርጅት መሰረትነ። አሁን የቤተ አማራ መድህን የአመራር አባል ነኝ። ቤተ አማራ መድህን ዋና አላማው የአማራውን ህዝብ መሰረት አድርጎ የማንቃት የማደራጀት እና የአማራ ህዝብ ለመብቶቹና ለጥቅሞቹ እንዲደርስ እና ጥቅሞቹና መብቶቹን እንዲያከብር በኢትዮጵያ ውስጥ ደግሞ ወሳኝ የሚባለውን የፖለቲካ ስልጣን የሚገባውን ኃላፊነት እንዲይዝ ማድረግ ነው። በኢትዮጵያ ውስጥ ኢትዮጵያ ሀገራችን ነች። ይሄ እንዳለ ተቀበለን በኢትዮጵያ ውስጥ ሆነን በዋነኛነት ግን ግባችን የአማራውን ህዝብ መብትና ጥቅም ማስከበር፣ የአማራውን ህዝብ ለፖለቲካ ስልጣን ማብቃት፣ ለተገቢው ፖለቲካ ስልጣን ሌሎችንም ግምት በማስከባት ማለት ነው። ኢትዮጵያን ስልጣን እኛ ብቻችን ያዘው አንልም፣ ወይም ደግሞ ሌላው ፍትሃዊ ባልሆነ መንገድ ያዘው አንልም። እንደ አቅማችን እንደ ህዝብ እንደ ብዛታችን እንደ ተሳትፏችን የሚገባንን ያክል መያዝ መቻል አለብን እና የአማራውን መብትና ጥቅም ማስከበር አለብን። አሁን በአማራው ላይ እየተፈጸመ ያለው ጥቃት የህልውና ጥቃት በጣም ሰፊ ነው። ይሄንን ጊዜ የሚሰጠን አይደለም መከላከል አለብን በሚል በዚህ አላማ ዙሪያ ተሰባስበናል። ብዙ ስራ በውጭም በውስጥም እየሰራን ያለ ነው። እንግዲህ ከተደራጀን እና ከተዋሃድን ወደ 3 ወር ገደማ ሆኖናል። ከዚህ በኋላም በጣም ሰፋፊ ቅዶች ይዘናል። በመላው ዓለም የሚገኙ የአማራ የህብረተሰብ ክፍሎችን ለማደራጀት ሰፊ ቅድ አለን። በአገር ቤትም የተለያዩ የተቅስቶችን ነድፈን የተለያዩ ስራዎችን ለመስራት እየተዘጋጀን ነው። እንግዲህ ያው እንደሚታወቀው ወያኔ በሰላማዊ መንገድ ወይ በድርድር የሚወገድ ኃይል አይደለም። ወያኔ የሚወገደው በኃይል ነው። ሁለገብ የሆነ የኃይል ትግል ስልት ነድፈናል። አሎ
ይሰማታል?
አዎ ይቅርታ።
አሁን በቃ እንግዲህ ሰዓቱም ያለፈብን ነው። ለሰጣችሁ ማብራሪያዎች በጣም እጅግ ያመሰግንኩኝ። በሌላ ጊዜ በዚህ በመጨረሻ ላይ በተናገሯችሁ በተለይ አማራውን ህልውና ለማስጠበቅ በቀጣዩም የኢትዮጵያን አንድነት ለዓላዊነት ዋስትና ለማረጋገጥ የሚደረጉት ትግል ዙሪያ ያለውን አስተዋጽኦ የድርጅታችሁን ሰፋ ባለ ሁኔታ ለመነጋገር እንድንችል በላይ ጊዜ እንድንገናኝ ምናልባት አው በቀጠሮ አሁን እንኳን መስጠት አይቻልም። በላይ ጊዜ ደውልዎትና ማብራሪያ የሚያስፈልጋቸው ነገሮች አይን መለስባቸዋለን። ሌሎች ነገሮችም ካሉ ከርሶ ምን ማራቸው ብዙ ነገሮች ስላሉ እስቲ ለዛሬው በዚህ እናጠቃልና በአድማጮቻችን በሬዲዮ ንዝጅ ክፍለ ስሙኝ ተራሴም ስም ምስከናን ያቀረብኩኝ በዚህ መስራበታለን። ተናስተን ለኮሎኔል አለበል
እሺ እግዚአብሔር ይመስገን አለው ወንድሞቼ።